እሱን በቃሉ እንዲገልጥልን፣ እሱ አይኖቻችንን እንዲያበራ፣ እሱ ሕይወታችንን እንዲነካ እንጸልያለን። የእግዚአብሔር ቃል በኃይል ነው። የእግዚአብሔር ቃል የቃዴስን ምድረ በዳ ያነዋውጣል። የእግዚአብሔር ቃል ለፈውስ ይመጣል። የእግዚአብሔር ቃል ለምሕረት ይመጣል። የእግዚአብሔር ቃል ያነጻን ይመጣል። ቃልህ ቅዱስ ነው፣ በእውነትህ ቀድሳቸው ተብሎ እንደተጻፈው ይህ ቅዱስ የሆነው የእግዚአብሔር ቃል ሕይወትን ይቀድሳል። እግር ለእግሬ መብራት ለመንገድም ብርሃን ነው እንዳለ ዘማሪው፣ ለእግራችን ለመንገዳችን ሁሉ ብርሃን ይሆንልናል። ሕግህን ወደድኩት ከማርም ወለላ ይልቅ ከስንዴም ደግሞ ስብ ይልቅ ወደድኩት። ሕግ ይጣፈጣል እንዳለ የእግዚአብሔር ሕግ ይጣፈጣል። የእግዚአብሔር ሕግ ከአዋቂያን ይልቅ ጠቢባን ያደርጋል ያለ የእግዚአብሔር ቃል። የእግዚአብሔር ሕግ መልካም ነው፣ ለሚሰሙትም ደግሞ ሕይወትን በረከትን የዘላለምን ተድላ ይሰጣል። ደስ ይለኛል የእግዚአብሔርን ቃል እንድንጫወት፣ የእግዚአብሔርን ቃል እንድናሰላስል፣ የእግዚአብሔርን ቃል እንድንበላ፣ የእግዚአብሔርን ቃል እንድንናገር። እግዚአብሔር ስለረዳን ብዙዎች ብዙ ነገር በሚፈልጉበት ዘመን ውስጥ ብዙዎች ብዙ ነገር በሚሹበት ዘመን ውስጥ ይህም የተባረከና የተወደደ አምላክን መፈለግ የመሰለ መልካም ነገር የለም። የጥበብ ሁሉ መጀመሪያ መጽሐፍ ቅዱስ ሲደመድም ብለን እግዚአብሔርን መፍራት ነው፣ ቅዱስንም ማወቅ ማስተዋል ነው ይላል። እንድናውቀው እግዚአብሔር እድል ስለሰጠን በቃሉ ራሱን ስለገለጠልን እግዚአብሔር ይመስገን። አስተምረን እንለዋለን ጌታን። መንፈሱ በመካከላችን ሲሆን ነው ሕይወታችን የሚታነጸው። ቅዱሱ መንፈሱ ሲናገረን ነው ለውጥ የሚመጣው። ቅዱሱ መንፈሱ ሲያግዘን ነው የእግዚአብሔርን ፈቃድ ብኖር የምንችለው። ወገኖች ጌታ ሆይ፣ ስለዚህ ስለተወደደ ጉባኤ ያመሰግንሃለሁ። ስለ ወንድሞች ያመሰግንሃለሁ። ስለ እህቶች ያመሰግንሃለሁ። ስለ አባቶች፣ ስለ እናቶች ያመሰግንሃለሁ። ስለ ወጣቶች፣ ስለ ልጆች ያመሰግንሃለሁ። ይህ በአንተ በደምህ ስለተዋጀው፣ ስለዚህ ስለተባረከው ህዝብ፣ በስምህ ስለተጠራው ህዝብህ አመሰግንሃለሁ። ፊትህን እንድንፈልግ በአንተ ዘንድ እንድንሆን እድል ስለተሰጠን ተመስገን። እግዚአብሔር ሆይ፣ እንዳንተ ያለ መልካም አምላክ የለም። በሰማይ ቢሆን በምድር ከምድር በታች የሚመስል እግዚአብሔር ሆይ ማንም የለም። እግዚአብሔር ሆይ አንተ ትልቅ ነህ፣ አንተ መልካም ነህ፣ አንተ ቅዱስ ነህ፣ አንተ ንጹህ ነህ፣ አንተ ፍጹም ነህ፣ አንተ ልዩ ነህ። ጌታ እግዚአብሔር ሆይ እንድናመልክ ስለተጠራን፣ እንድንከተል በአንተ ስለተወደን እግዚአብሔር ሆይ ተመስገን። አንተ ፈጥረህናል፣ አንተ መርጠህናል፣ አንተ ቀድሰህናል፣ አንተ ለይተህናል። ጌታ የራስህ አድርገናል። ያዳንከው ይህ ህዝብህ በደምህ የዋጀው ይህ የተባረከ የአንተ ጉባኤ በአንተ የተጠራ ይዝ ይባርካል። ነፍሴ ሆይ እግዚአብሔርን ባርክ እንዳለ ባሪያ አጥንቶችም የተቀደሰን ስሙን ባርኩ። ነፍሴ ሆይ ውለታውን አትርሽ እንዳለ ባሪያ ውለታህን አንረሳም። እግዚአብሔር ከድቅድቅ ጨለማ፣ ከጠፋት መንገድ፣ ከዘላለም ባርነት ወደ ህይወት መንገድ አምጥተህናል። ተመስገን እግዚአብሔር ሆይ ጽድቃችን አንተነህ፣ ተስፋችን አንተነህ፣ ህይወታችን አንተነህ፣ ትምክህታችን አንተነህ። እግዚአብሔር ሆይ በአንተ ሁሉን አልፈናል፣ በአንተ ሁሉን ተሻግረናል፣ በአንተ ወጥተናል፣ በአንተ ገብተናል። እግዚአብሔር በአንተ ድል ነስተናል፣ በአንተ ተሻግረናል። ስለ መልካምነት ተመስገን፣ ስለ ጥበቃ ተመስገን፣ ስለ ፍቅር ተመስገን፣ ስለ ማዳነት ተመስገን። እግዚአብሔር ሆይ ስላከበርከን ሰማያዊ ክብር ተመስገን። ልጆች ተብለን ስለተጠራን ተመስገን። ስለወደድከን ድንቅ ፍቅር ተመስገን። ያንተ ስለሆን ተመስገን። ያንተ ሆነ ህዝብ እግዚአብሔር የፈጠርካቸው እግዚአብሔር ህዝቦች የአንተ ልጆች ያመሰግነዋል። ምስጋና የሚገባውን እግዚአብሔርን እጠራለሁ እንዳለ ምስጋና የሚገባህን እግዚአብሔር እንጠራለን። በተቀደሰ ስም በተቀደሰ መቅደስ ፊት እንጓድዳለን። እግዚአብሔር የምስጋናችን መስዋዕት ወደ መቅደስ ይግባ፣ ወደ ማደራ ይግባ። ይገባሃል እግዚአብሔር ሆይ፣ መልካም ነህና ይገባሃል። ፍቅር ነህና ይገባሃል። ታላቅ ነህና ይገባሃል። ልዩ ነህና ይገባሃል። አንተ ከሁሉ በላይ ነህ፣ ከአማልክቶች ሁሉ በላይ ነህ። ልዩ ነህ እግዚአብሔር፣ ድንቅ ነህ እግዚአብሔር፣ ቅዱስ ነህ እግዚአብሔር። በዙፋን ከዘላለም እስከ ዘላለም በመቅደስ ምስጋና ይገባሃል። 24ቱ ሽማግሌዎች እንፋላፋት መላእክቶች ወድቀው ይሰግዱና ቅዱስ እግዚአብሔር ያለህና የተፈራ እግዚአብሔር በዘላለም ክብር የምትኖር እግዚአብሔር የሰማይ የምድር ዳርቻ ፈጣሪ እግዚአብሔር ማስተዋል የማይመረመር እግዚአብሔር ከመታወቅ በላይ የሆንክ እግዚአብሔር የእኛ አምላክ የእኛ አባት የእኛ ወዳጅ የእኛ ረዳት ከስንፋሳችን ይልቅ የምትቀርበን እግዚአብሔር ጅማሪያችን የምታውቅ ፍጻሜያችን የምታውቅ ነገሮቻችን ሁሉ በእጅ የያዝክ እግዚአብሔር ከአንተ ምንም የተሰወረ የሌለ እግዚአብሔር አቤቱ አንተ ድንቅ ነህና እናመሰግናለን። እግዚአብሔር የዘላለም አምላክና አባቴ ነገሮቻችን ሁሉ ላይ በአንተ እንጥላለን። የምስጋናን መስዋዕት ግን እንሰዋልሃለን። በአንተ ደስ ይለናል። እግዚአብሔር ሆይ በለስ ባታፈራም የወይን ሐረግ ፍሬም ባይገኝ እርሾችም እግዚአብሔር ሆይ እነሆ መብልን ባይሰጡ እግዚአብሔር ሆይ አንተ ግን ደስ ይለኛል እንዳለ ባራ እግሮችን እንደዋለ አድሮች ታደርጋለህና በክፍታዎችን ታስኬደኛልና እንዳለ እግዚአብሔር ሆይ በእውነት እግዚአብሔር ሆይ ድንቅ ነህና ተመስገን። ከሰማነው በላይ ካየነው በላይ ከተገለጠልን በላይ ከተነገረልን በላይ እግዚአብሔር ሆይ ትልቅ ቅዱስ ልዩ ነው። ውበት ድንቅ ነው። ማዳን ድንቅ ነው። ሥራ ድንቅ ነው። መልካም ነህ እግዚአብሔር። አቻ የለህም እግዚአብሔር። አትለወጥም እግዚአብሔር። ቅዱስ ነህ እግዚአብሔር። እንደ ቃልህ እግዚአብሔር። ሁሉን ቻይ ነህ እግዚአብሔር። መልካም ነህ እግዚአብሔር። መልካም ነው በሉት እግዚአብሔር። እግዚአብሔር መልካም ነው። የምስጋና መስዋዕት ለአምላካችን እናቀርብለታለን፣ ይገባዋልና ምስጋናችን። ሃሌሉያ። ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶቼ የተቀደሰ ስሙን ባርኩ። ነፍሴ ሆይ ውለታውን አትርሺ። ነፍሴ ሆይ ውለታውን አትርሺ። ረዳትሽን እግዚአብሔር ባርኪው። ያዳነሽን እግዚአብሔር ባርኪው። ያቆመሽን እግዚአብሔር ባርኪ። ዛሬ የሰጠሽን እግዚአብሔር ባርኪ። ተስፋን የሰጠሽ እግዚአብሔር፣ የታመነውን እግዚአብሔር ባርኪ። የማይለወጠውን እግዚአብሔር ባርኪ። ድንቅ መካሪ የሆነውን እግዚአብሔር ባርኪ። የሚረዳሽን እግዚአብሔር ባርኪ። የሚያሳልፍሽን እግዚአብሔር ባርኪ። መመኪያሽ የሆነሽን እግዚአብሔር ባርኪ። ኃያል በኃይሉ አይመካ፣ ጠቢብ በጥበቡ አይመካ፣ ባለጸጋ በብልጽግናው አይመካ። የሚመካ ግን ሁሉን ቻይ እግዚአብሔር በምድር ላይ ጽድቅና ፍርድን ማድረጉን ያወቀ በዚህ ይመካ። ደስ የሚያሰኘኝ ይህ ነውና በቃለ ተብሎ እንጻፈው በአንተ እግዚአብሔር እንመካለን። ትምክህታችን አንተ ነህ። ዓለምና ክብሯ ሁሉ ያልፋሉ። ዓለምና ውበቷ ሁሉ ያልፋሉ። የአንተ ቃል ግን እግዚአብሔር ሆይ ለዘላለም ይኖራል። ሥጋም ክብሩ ያልፋል። የአንተ ቃል ግን ለዘላለም ይገዛል። እግዚአብሔር ሆይ ይህን ቅዱስ ቃልህን ተናገረን። ቃልህ ሁለት ስለት ካለው ሰይፍ ይልቅ የተሳለው ነውና ነፍስንም መንፈስንም እስከሚለይ ጅማትና ቅጥርም እስከሚለይ ድረስ ዘልቆ ይገባል። የሰውን ሐሳብ የሰውን ስሜት ውስጥ እንኳን ሳይቀር ይመረምራልና ቃልህ ወደ ውስጣችን አልፎ ይግባ። አቅጣጫን አሳየን። በቃልህ ብርሃን ብርሃን አሳየን። ምን ማድረግ እንደሚገባን እንዴት መሄድ እንደሚገባን ዛሬ አንድ ነገር እግዚአብሔር ተቀብለን እንውጣ። አንድ ነገር ይዘን እንውጣ። ይታተም በልባችን ውስጥ እግዚአብሔር በመንፈስ ቅዱሳን ይታተም። እግዚአብሔር በመንፈስ ቅዱስ ጉልበት ይታተም። እግዚአብሔር ይህ ቃል እግዚአብሔር ሆይ ነጥሮ እንዳይመለስ እጸልያለሁ። በእውነት ግን ቃሉን ሁሉ የምታደርጉ እንጂ ሰሜ ራሳችሁን የሚያሳታችሁ ሰሜች ብቻ አትሆኑ ተብሎ እንደተጻፈ እንዳይሆንብን የምንሰማው የህይወት ቃል በውስጣችን እግዚአብሔር ፈቃድ እንዲፈጽም እጸልያለሁ። ይህ የአንተ ህይወትና ጉልበት ያለው ቃል በሙሉ ስልጣን አልፎ በነፍስ በመንፈስ በስጋችን ውስጥ ለውጥን እንዲያመጣ እጸልያለሁ። ፈውስ ለሚያስፈልገው ፈውስን፣ መነሳት ለሚያስፈልገው መነሳትን፣ ጉልበት ለሚያስፈልገው ጉልበትን፣ ብርታት ለሚያስፈልገው ብርታትን፣ መጽናናት ለሚያስፈልገው መጽናናትን፣ እግዚአብሔር መንጻት ለሚያስፈልገው የህይወታችን ክፍል መንጻትን እንዲሰጥ እንጸልያለሁ። ከለመንና ከጠየቅን በላይ አጥተ ማድረግ ለሚቻል ለቅዱሱ አምላካችን ልዑል እግዚአብሔር ምስጋና አምልኮ ክብርን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይሁን፣ አሜን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ባለፈው ሳምንት ዘዳግም ሁለት ሁለት ላይ ጀምረን ነው አስተባለን። የእግዚአብሔር ሰው ሙሴ በእግዚአብሔር ቃል ለእስራኤላውያን የሚናገራቸው ክፍል ነው እና ምን አለ? እግዚአብሔርም እንዲህ አለኝ፣ ይህን ተራራ መዞር ይበቃችኋል። ይህን ተራራ መዞር ይበቃችኋል። እስራኤል በምድረ በዳ ስላሳለፉት ሕይወት፣ ስለተጓዙት መንገድ፣ ለ38 ዓመታት በላይ በምድረ በዳ ምን ያህል እንደተንከራተቱ፣ የእግዚአብሔርን ድምፅና የእግዚአብሔርን ፈቃድ ባለመስማታቸው ምክንያት በተደጋጋሚ እግዚአብሔርን ስላስመረሩት፣ ያ እግዚአብሔርን ያልታመነውና እግዚአብሔርን ፈቃድ መቀበል አምሮ ሄድ ያቃተው ትውልድ እስኪያልፍ ድረስ እግዚአብሔር በምድረ በዳ ስላዘነባቸው አይወርሱም ያላቸው ትውልድ ባለማመናቸው ምክንያት በምድረ በዳ ያለውን የህይወት ዘመኑ እስኪጨርስ ድረስ የእስራኤል ህዝብ ይዞሩ ነበር። የድግግምሽ ህይወት ነበር ሲያደርጉ ነበር እና በቃችኋል። ያን የኮረብን ተራራ ለብዙ ዓመታቶች ዙረውታል። አሁን ግን በቃችሁ። ከዚህ በኋላ ያ ታሪካችሁ ያ መንገዳችሁ አልፎ አዲስ በህይወታችሁ ወደ ጀመርኩት ምዕራፍ ወደዛ ወደ ስፋይቱ ምድር መግባት አለባችሁ ሲላቸው እናያለን። በኢያሱ መጽሐፍ 21 ከ43 እስከ 45 ላይ ባለፈው ሳምንት ስጀምር እንደተናገርኩት እግዚአብሔር ለእስራኤል ከተናገረው ነገር ሁሉ ተፈጸመ እንጂ አንዳች አልቀረም ይላል። እግዚአብሔር ለእስራኤል ከገባው ተስፋ ሁሉ ያልተፈጸመ ነገር እንደሌለ እግዚአብሔር ቃል ይናገራል። የገባላቸው ተስፋ ሁሉ በእግዚአብሔር ጊዜና ሰዓት ተፈጽሟል። የመልእክቱም ዋናው ሐሳብ ባለፈው ላልነበራችሁ ለማያያዝ ነውና መሀል ላይ ያቆምኩት ትንሽ ነገር የተናገርኩ ያለሁት እግዚአብሔር በእያንዳንዳችን ህይወት፣ በግል ህይወታችን፣ ደግሞም እንደ ቤተክርስቲያን በተደጋጋሚ የገባልን ተስፋ ወይም በእግዚአብሔር ቃል የተቀበልናቸው እውነቶች እያሉ ነገር ግን ብዙ የድግግሞሽን ህይወትን የዙሪያ ህይወትን እግዚአብሔር የወደገባልን ተስፋ ሳንደርስ አሳልፈናል። አሁን ግን እግዚአብሔር ይላል ያ ታሪክ፣ ያ መንገድ፣ ያ ሳይክል በቃ እግዚአብሔር ወደገባላችሁ ተስፋ፣ ወደ ሰማችሁት፣ ወደዛ ድምፅ የምትገቡበት ጊዜና ሰዓት ነው። ስለዚህ እግዚአብሔር ወደልን ተስፋ እንገባ ዘንድ ምን ያስፈልግናል? ምን ማድረግ አለብን? የሚል ነው የመልእክቱ ዋና ሐሳብ። እና ባለፈው በነበረን ጊዜ አንድ ሶስት ነገሮችን ተነጋግረናል። ፈጠን ብዬ በአንድ 5-6 ደቂቃ ውስጥ ለመጨረስ ቅርባይ ለማድረግ ሞክራለሁ። ከዛ የዛሬው ወደ አንደው ቀጣይ ክፍል እንሄዳለን ማለት ነው። እና የመጀመሪያው ያየነው በመጽሐፈ ሩት ምዕራፍ 3 ላይ መሰረት አድርገን ለሩት የተናገራትን የእግዚአብሔርን ቃል ነበር ያየነው። በዛ መሰረት ነበር ያየነው እና ስለ መንጻት ነበር የተነጋገርነው። እና ሩትን ምን አለቻት? ምራቷ ኑኃሚን ተነሺ፣ ታጠቢ፣ ልብስሽን ልበሽ፣ ተቀቢ፣ ከዛ በኋላ በእግሩ ስር ተቀመጪ፣ እሱም ደግሞ ማድረግ የሚገባሽን ነገር ይነግርሻል። ስለ መንጻት፣ ህይወትን ስለ ማንጻት፣ ስለ መቀደስ፣ ስለ መልበስ፣ የእግዚአብሔር የሆነውን ነገር ስለ መልበስ፣ ስለ መቀባት፣ የእግዚአብሔርን ጸጋ በእግሩ ስር ስለመሆን ነበር። የመጀመሪያውን ነገር ህይወታችን ሊነጻ ይገባል። አካሄዳችን፣ መንገዳችን ሊነጻ ይገባል። ባሳለፍናቸው ጊዜያቶች፣ ባለፍንባቸው መንገዶች፣ በአንደበቶቻችን ቢሆን፣ በንግግሮቻችን ቢሆን፣ በሀሳባችን ቢሆን፣ በድርጊታችን እግዚአብሔር እንደ እግዚአብሔር እንደ ቃል ያለንበት ነገር እንደ መንገዱ ያለንበት ነገር ቢኖር መንገዱ መመለስ ነው፣ ንስሐ ነው፣ የእግዚአብሔርን ፊት መፈለግ ነው፣ መንጻት ነው። በደሙና በመንፈሱ በቅዱስ ቃሉ ኃይል መንጻት ነው። ህይወት መንጻት አለበት። በረከት የሚጀምረው ከነጻ ህይወት ነው። ባልነጻ ህይወት ውስጥ፣ ባልተቀደሰ ህይወት ውስጥ እግዚአብሔር መስራት አይችልም። እግዚአብሔር አብሮ መቆም አይችልም። እንደ ግለሰብ የእግዚአብሔርን ተስፋ እንወስድ። እንደ ቤተ ክርስቲያን እግዚአብሔር ለቤተ ክርስቲያን የገባውን ታላቅን ዓላማ ወይም ታላቅን ደግሞ ተስፋ ይፈጸም ዘንድ የሚጠበቅብን ነገር አለ። በጋራ አንደበቶቻችን፣ ህሊናችን፣ አስተሳሰባችን፣ መንገዳችን፣ ድርጊቶቻችን ሁሉ ሊነጻ ይገባል። ለዚህም መመለስ ያስፈልጋል። እና ለዚህም ደግሞ ተጨማሪ ክፍሎችን ሰጥቻችሁ ነበር። የኢሳያስ መጽሐፍ ዛሬ አላነበቡም? ከ1-20 ባለው ውስጥ ኑና እንዋቀስ ይላል እግዚአብሔር በሚል መሪ ሀሳብ ውስጥ ማለትና ኑና እንዋቀስ። ኃጢአታችሁ እንዳላ በትከራ እንዳመዳይ ትነጻለች፣ እንደ ደመም ብትሆን እንደ ባዘቶ ትጠራለች። እሺ ብትሉ ብትመለሱ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምሱ ግን ሰይፍ ይበላችኋል እያለ እግዚአብሔር በግልጽ ሲናገር እናያለን። እስራኤል ሲያምስ፣ ከአምላኩ መንገድ ሲርቅ፣ ሊከተለው የሚሆነውን ነገር እግዚአብሔር ሲያስጠነቀቃቸው፣ የመመለስን ወደ እሱ የመቅረብን ነገር ሲያሳያቸው፣ ተስፋን ሲሰጣቸው፣ ኑ ተመለሱ፣ ኑ ወደ እኔ ቅረቡ ሲላቸው እናያለን። ዕብራውያን 12:12-17 ባለው ውስጥ ደግሞ ያለ ቅድስና እግዚአብሔርን ማየት እንደማንችል በሩ የመንፈሳዊ በረከት የመንፈሳዊ እድገት ወይም ደግሞ እግዚአብሔር ያለውን ተስፋ የመቀበያ ዋናው መንገዱ ቅድስና እንደሆነ፣ ያለ ቅድስና ማንም እግዚአብሔርን ማየት እንደማይችል የእግዚአብሔር ቃል በግልጽ ስለሚያስተምር ያን ሀሳብ ለማየት ሞክራ። ስለዚህ መቀደስ ያስፈልጋል። ዮሐንስም እንዳለው ለንስሐ የሚገባ ፍሬ ማፍራት አለብን። የማቴዎስ ወንጌል 3:7-10 ላይ ለንስሐ ያለው ፍሬ ያለው ንስሐ እንድናደርግ እንደሚያስፈልግ አይተናና በህይወት የእግዚአብሔር ተስፋ እንዲፈጸም የመጀመሪያው ነገር ምንድን ነው ብለናል? መንጻት። አስተሳሰባችን መንጻት አለበት። ልባችን መንጻት አለበት። መንገዳችን መንጻት አለብን። ክፉ ከክፉ ነገራችን መመለስ አለብን። እግዚአብሔር ከኛ ጋር እንዲሆን እግዚአብሔር ነገሮቻችንን እንዲለውጥ ማለት ነው። እግዚአብሔር ደግሞ ለዚህ ቃል ገብቷል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት አላደረግንብንን ሐሰተኞች እንሆናለን። ቃሉንም ሐሰተኞች ቃሉንም ደግሞ ሐሰተኛ እናደርጋለን፣ ውሸተኞች ይላል እግዚአብሔር። ነገር ግን ብንናዘዝ ኃጢአታችንን ብንናዘዝ ከኃጢአታችንን ሊያነጻን የታመንና ጻድቅ ነው። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአትን ከኔ ያርቃል ዳዊት በዝማሬው። ስለዚህ እግዚአብሔር ከዚህ ውስጥ ሊያውጣን ይፈልጋል። ይህ የእግዚአብሔር ሕዝብ ያንዳንዳችን የተለየን ሕዝብንን እርኩስን ነገር ልነካ አይገባም። ስለዚህ የመጀመሪያው መንገዱ የበረከት መንገዱ የድል መንገዱ ማለት ነው መንጻት ነው። መንጻት ያስፈልግናል። እና ቅድምም ወንድሜ ጆኒ በማስታወቂያ ሲናገር በቤተክርስቲያን ውስጥም እንዲሁ ይህን የጾምና ጸሎት ጊዜ ስናወጅ አንደኛው ትልቁ ነገር መንጻት ነው። ህይወታችን እንድናነጻ ራሳችን በእግዚአብሔር እንድናይ እግዚአብሔርን እንድንፈልገው ፊቱን እንድንፈልገው በዛ ውስጥ ምን አለ? በረከት አለ፣ ህይወት አለ፣ ለውጥ አለ። እግዚአብሔር ቤተክርስቲያንን ለትልቅ ነገር ይጠራት። በዘመናት መካከል የእግዚአብሔርን ፊት የፈለጉ ከእግዚአብሔር ጋር የተስማሙ ከእግዚአብሔር ቃል ጋር የወግኑ ታላላቅ ነገርን አድርገው ነው ያለፉ። አባቶቻችን ዘመን ውስጥ እግዚአብሔር ሰርቷል፣ በቀደመው ዘመን ሰርቷል፣ በነቢያት በሐዋርያት ዘመን ሰርቷል፣ በእኛም ዘመን በእኛም ጊዜ ይልቁንም በዘመነ መጨረሻ እግዚአብሔር አብዝቶ አብዝቶ በእያንዳንዳችን ውስጥ ሊከብር መልካምነቱን ፍቅሩን ሊገልጽ ይፈልጋል። እያንዳንዳችሁ ለትልቅ አደራና ለትልቅ ስራ እግዚአብሔር መርጧችሁ የተቀመጣችሁ ናችሁ። ግን መንገዱ ምንድን ነው? መንጻት ነው። መንጻት ነው። እግዚአብሔር ይመስገን። ሁለተኛው ሀሳብ የነበረው ጓደኛን ማወቅን ነው እና ለዚህ የመሳፍንትን መጽሐፍ ምዕራፍ 9 ከ8 እስከ 15 ያለውን አንደኛ ቆሮንቶስ 15:33 ነው እንዲሁም መዝሙር 1ን ሙሉ ምዕራፍ እንደ ሪፈረንስ አድርገን አይተናል። እነዚህ ሶስት ክፍሎች እና በመሳፍንት መጽሐፍ ውስጥ ዛፎች ተነስተው ንጉሥ ሲፈልጉ የመላእክት ሊሾሙ ሲፈልጉ እናያል እና ይነጋገራሉ። ይሄን ይጠይቃሉ፣ ወይኑን ይጠይቁታል፣ በለሱን ይጠይቁታል። እያንዳንዱ መልስ ይሰጣል። አይ መልካሙን ዘይትን ወይኑ ሌሎችን የሚያረሰርሰውን ትቺ በእናንተ ዘንድ ንጉሥ ስለሆነ ነው ያኛውን በለሱ የሚጣፍጠው ምግቤ ትችለው እያሉ ሲሉ፣ መጨረሻ ላይ ግን እሾፉ ምን አለ? በእኔ ጥላ ስር ከተጠለላችሁ ከእኔ ስር በታች ከሆናችሁ ንጉሳችሁ እሆናለሁ አላቸው። የምንጠለልበት ስፍራ የምንውልበት እንትን ውሎ ኢምፓክት አለው። ከእሾህ ጋር ምን ይባላል አባባል? እየተጠጋ ቁልቋል የሚባለው ዘወትር እያለቀሰ ይኖራል ይባላል እና ምክንያቱም እሾህነቱን አይተውም እና መውጋቱ አይቀርም እና ቁልቋል ደግሞ በውስጡ ፈሳሽ ነገር አለው ታውቃላችሁ፣ እና ሁሌም ይፈሳል በቃ እና እንዲህ ህይወትም እንዲህ ነው። የማይሆን አካሄድ በሐዋርያው ጳውሎስ እንዳለው ክፉ ባለንጀርነት መልካሙን አመል ያጠፋል እንደሚል ህይወታችን እንዳይቆሽ እንዳይበላሽ ከምንጠብቅበት አንዱ መንገድ ጓደኛችንን ውሏችንን መምረጥ ነው። ጓደኛ አብረን የምንውለው አብረን የምናወራው አብረን የምናሳልፈው ሰው በህይወታችን ላይ ኢምፓክት አለው። እግዚአብሔርን ከሚወዱ እግዚአብሔርን ከሚፈሩ የእግዚአብሔርን ቃል ከተራቡ የእግዚአብሔርን መንፈስ ከተራቡ ሰዎች ጋር የእግዚአብሔርን ነገር ከሚናገሩና ከሚያደርጉ ሰዎች ጋር ስትሆኑ ይጋባል እና አንድ የፊኒሽ ሰባኪ አስታውሳለሁ፣ አሁን በህይወት የለም። እኛ እንዲህ ብሎ ተናገረ አንዴ፣ እኛ የእግዚአብሔርን መንፈስ ተቀብለን ተወልተን ካለን ኮሌራ እንኳን እና ሰው ኮሌራ ሰው ከሰው ጋር ሲነካካ ከተጋባ ከተላለፈ እንዴት ቅዱሱን የእግዚአብሔርን መንፈስን ኃይል ተቀበልን? እንዴት ይህን የክርስቶስ ህይወት ሌሎች አይገባም። ኢምፓክት አያገኝ ብሎ የተናገረው ንግግር አርሰው ይገባል። መልካም ነገር ይገባል፣ ክፉ ነገርም ይገባል። ስለዚህ መምረጥ አለብን። ለዛ ነው ዳዊት በመጀመሪያው ዝማሬ አጥብቆ የተናገረው ነገር ስለ ባልንጀርነት፣ ከማን ጋር ትውላለህ ነው፣ ከማን ጋር ትቆማለህ፣ ከማን ጋር ታሳልፋለህ። ወሳኝ ነገር ነው። ከእግዚአብሔርን ከሚፈሩ ጋር፣ ከእግዚአብሔር ቃል ጋር፣ ከእግዚአብሔር መንፈስ ጋር በጸሎት መንፈሳዊ ነገር የምታደርግ ከሆነ ያንን ነው እያፈራ ነው የምንሄደው። የተተከልንበት ነገር የዋልንበት ውሎ ህይወታችን ኢምፓክት ያደርጋል፣ ተጽዕኖ ያመጣል። ስለዚህ ውሏችንን እንወስን፣ ውሏችንን እንምረጥ። እኔ እግዚአብሔርን የማይፈሩና የማያውቁ ሰዎችን የምፈልጋችሁ ነገር ቢኖር በአንዳንድ ነገር ነው፣ የእግዚአብሔርን ቃል የምስራች ወንጌል ለመንገር እኔ የቀመስኩትን ህይወት እኔ የዳንኩበትን መዳን ያገኘሁትን ተስፋ እንዲካፈሉ ብቻ ነው። ከዛ ውጭ አልፈልጋቸው ለዛ ግን ቀርባቸዋለሁ ያን ህይወት እንዲጋባባቸው ፈልጋለሁ ይህ ታዲያ እግዚአብሔርን የማያውቁ ሰዎች ብቻ አይደለም አንዳንዴ እንደው የእግዚአብሔርን መንገድ የማያውቁ ሰዎች የእግዚአብሔርን መንገድ ያውቃሉ ከምንባል ከክርስቶስ በተሻለ በመልካም ስራ በመልካም ተግባር ሲያደርጉ ሲከናወና ትናያለን የተገራሚቶች እየሆነ ማለት ስለዚህ በማያመች መንገድ ከማያምሩ ጋር ብቻ ሳይሆን እኔ እዛ ላይ እንደዛ ብለው ባይጻፍ ከሚያምሩ ወንድሞችም ጋር ቢሆን የማያመች ነገር ከሚያደርጉ ጋር አብሬ ላለመዋል ወስኛለሁ ከሚያምሩ ጋር ማማት አልፈልግም ከሚዋሹ ጋር አብሬ ማሽታ አልፈልግም ክፉ ከሚናገሩ ጋር አብሬ ክፉ እያደረኩ መዋል አልፈልግም ህይወቴ መጠበቅ ስላለብኝ ማትረፍ ካልቻልኩኝ ራሴ ማትረፍ አለብኝ እነሱን ለማትረፍ ካልቻልኩ ማለት ስለዚህ እያንዳንዳችን ለራሳችን ህይወት ጠባቂዎች ነን ኃላፊዎች ነን በዚህ መንገድ ብንመላለስ ፍሬያማ እንሆናለን በጌታ ቤት ፍሬ ቢስ አንሆንም እናፈራለን እንድናፈራ ነው እግዚአብሔር የሚፈልገው እንዲሳካልን ነው የሚፈልገው እግዚአብሔር ራሱ እንኳን ሲናገር ከቅን ሰው ጋር ቅን ሆነ ትገኛላለህ ስለ እግዚአብሔር ከጠማማ ሰው ጋር ጠማማ ነው እግዚአብሔር ለጠማማ ሰው የመንገዱን ነው የሚመልስለት መንገዱን ነው የሚያገኘው ለቅን ሰው ጋር ልባቸው ቅን ለሆነ ሰው ምን እግዚአብሔር ቃል ቅርብ ነው እግዚአብሔር እንኳን ቅኖችን ነው የሚቀርበው ትሁቶችን ለባጭ የተሰበረውን እሱን የሚፈሩትን መልካም ያደርጉትን ነው ጋር የሚቀርበው ከቱታን ጋር ነው ጋር የሚሆነው ስለዚህ ከማን ጋር እንደምንውል መምረጥ አለብን በህይወታችን እግዚአብሔር የሰጠን መልካም ነገር አድርገን እናልፍ ዘንድ እግዚአብሔር ይመስገን ሶስተኛው የተናገርነው ነገር የነበረው ስለ ቃሉ ነበር የእግዚአብሔር ቃል የህይወታችን መሰረት ነው የእግዚአብሔር ቃል የእግዚአብሔር ስትንፋስ ነው የእግዚአብሔር ቃል የእግዚአብሔር ብርሃን ነው የእግዚአብሔር ቃል የእግዚአብሔርን ፈቃድ የምናውቅበት ነው ስለ እግዚአብሔር ማንኛውም ነገር ለማወቅ የመጀመሪያው ነው ማንኛው ነገር ቃሉ ነው ከቃሉ ጋር ያሳለፈነው ሁሉ ከቃሉ ጋር ያጠፋነው ጊዜ በህይወታችን ያለው መንፈሳዊ ብስለት መንፈሳዊ እድገትና ፍሬያማነት ይወስነዋል ቃሉን የበሉ ቃሉን የሚያስላስሉ ቃሉን በቀንና በሌት የሚያስቡ ቃሉን የሚናገሩና ቃሉን ደግሞ መናገር ተሰው የሚያደርጉ ሰዎች በማንኛውም የህይወት ፈተና ውስጥ አልፈው መሄድ ይችላሉ። እና ኢየሱስም በማቴዎስ ወንጌል ውስጥ ሲናገር ምን አላቸው ለደቀ መዛሙርቱ እንዲህ ብሎ ይላቸዋል በማቴዎስ 7 24 እስከ 27 ባለው ውስጥ እና ዝናብ ዘነበ ጎርፍም መጣ ነፋስም ነፈሰ ያን ቤቱን ምን ያደርጋል መታው ያል ነገር ግን በአለት ላይ ስለተመሰረተ ምን አደረገልን አልወደቀም ቃሉን ሰምቶ የሚያቃልን ሰምቶ የሚያጥቅሰው እንዲህ ነው አላቸው የእግዚአብሔርን ቃል ሰምቶ የእግዚአብሔርን ቃል የህይወቱ መሰረት አድርጎ በእግዚአብሔር ቃል መሰረት የሚመራ ሰው ወንድም እህት በማንኛውም የህይወት ቻሌንጅ ውስጥ ያልፋል ሁሉ ቢሄዳ ሄደ በእግዚአብሔር እውነትና ተስፋ ላይ ጸንቶ ይቆማል። እግዚአብሔርን በቃሉ ውስጥ በእግዚአብሔርነቱ ስለሚያውቁ በፈተና ውስጥ ሁሉ መስናት ይችላል። በህይወቱ ሁሉ ያድጋል፣ ያፈራል። የእግዚአብሔር ቃል ጋር የተተከለ ሰው መልካም ነገር መስራት ይችላል። ቃሉ ህይወታችን የመቀየር፣ ቃሉ ህይወታችን ለበረከት የማድረግ ብቃት አለው። ያለ እግዚአብሔር ቃል ምንም ማድረግ አንችልም። ቃሉ ፈውስ አለው። ቃሉ ህይወት አለው። ቃሉ ውስጥ ተስፋው የታሪክ ተስፋው ተቀምጧል። በቃሉ ውስጥ እምነት እናገኛለን። እምነት በመስማት ነው። መስማትም ደግሞ በእግዚአብሔር ቃል ይላል የሐዋርያት ሥራ ምዕራፍ 17። ስለዚህ እምነታችን እንኳን የሚያድገው በእግዚአብሔር ቃል ውስጥ ነው። ተስፋን የምናገኘው በእግዚአብሔር ቃል ነው። ፈውስን የምናገኘው በእግዚአብሔር ቃል ነው። መንጻትን የምናገኘው በእግዚአብሔር ቃል ነው። ብርሃንን የምናገኘው በእግዚአብሔር ቃል ነው። ማደግ የምንችለው በእግዚአብሔር ቃል ነው። የእግዚአብሔር ቃል የማይለውጠው የማይቀየረው ጠማማ ነገር የለም። ተማማው ማንኛውም ተማማ የህይወት ተማማ ባህሪ የሚለውጥ የእግዚአብሔር ቃል ነው። ስለዚህ ሁላችንም እንደተወደዱ ልጆች ይህን ቃል ልናፍቀው ይገባል። ቃሉን ልንበላው ያስፈልጋል። በቀንና በሌሊት ተጫወቱት፣ አስላስሉት፣ አንብቡት፣ ፈልጉት፣ ውደዱት። ቃሉ ህይወት መሰረት ነው። ስለዚህ በክርስትናችን ያለ እግዚአብሔር ቃል የትም መሄድ አንችልም። ለዛ ነው ኢያሱ የእስራኤልን ህዝብ ይዞ ሲመራ የተነገረው የመጀመሪያ ነገር ከዚህ የህግ መጽሐፍ ምን አለው? ወደ ግራም ወደ ቀኝም አትበል፣ በቀንና በሌሊትም አሰላስለው፣ በአንገትህ ላይ ደግሞ እንደ እሰራው በግንባርህ ለጽላት ይሁንልህ ይጻፍ፣ አስራስለው ዘወትር ቃሉን ተጫውተው ቃሉን ኑረው ቃሉን ተመላለስበት ነው። ያዕቆብም ሲናገር ቃሉን የምትሰሙ ብቻ ሳይሆን የምታደርጉ ሁሉ ሁሉ ይላል። እና ቃሉን ሰምቶ የማያደርግ ሰው የተፈጥሮ ፊቱን በመስታወት የማይ ሰውን ይመስላል። ከተከሰነ ጊዜ በኋላ ምን ያደርገው ይላል? አያስታውሰውም። ጠዋት በመስታወት ፊቶቻችን እንደምናይ ከዛ በኋላ ትዝም አይለን ማለት ብዙዎቻችን፣ እኔ ትዝ ብሎኝ አያውቅም። አንድ ያየው አየው በቃ ከዛ ፊቴ ምን እንደመሰለ አስቤው አላውቅም። ወደው አምስት ደቂቃ በኋላ አምስት ደቂቃ ማሰብን እርግጠኛ አይደለም። ልክ እንደዛ ካላደረግነው ትርጉም የለም። የእግዚአብሔር ቃል የእግዚአብሔር ቃል በጣም ድንቅ ነው። በቀረባችሁት ጊዜ በቃ ደስታን ይሰጣል። እኔ በእግዚአብሔር ቃል ደስታን አግኝቻለሁ፣ እርካታን አግኝቻለሁ፣ ፈውስን አግኝቻለሁ፣ መጽናናትን አግኝቻለሁ። ስለዚህ ከዚህ ቃል ጋር ወገኖች ሆይ እንደተጠበቁ አደፋፍራችኋለሁ፣ አበረታታችኋለሁ። ልትቆሙ ያስፈልጋል። አሁን ለሰው ይደረግ ስራ ያስፈልጋል። ስለዚህ ከዚህ ቃል ጋር ውጡ። ለዚህ ደግሞ እንዲያስተምራችሁ ማን ተሰጥቷችኋል? ቅዱሱ መንፈስ ተሰጥቷችኋል። ቅዱሱ ቅባት ከእናንተ ጋር አለ። ማንም ሊያስተምራችሁ አስፈልጋችሁ ይላል። ስለዚህ በግላችን ከእግዚአብሔር ቃል ጋር ጊዜ እናሳለፍ። መንፈስ ቅዱስ ይገልጽልናል። ይህን ቃል እንዲገልጥልን ጌታ እንጋብዘው፣ እንዲያበራልን፣ ቃሉ እንዲያበራልን ያስፈልጋል። ያ በሚሆንበት ሰዓት ላይ 30፣ 60 እናፈራለን። በህይወታችን እርካታን እናገኛለን፣ ድል እናገኛለን። ለብዙዎች ሰዎች ደግሞ መጽናናት እንሆናለን። ቃሉን ካለመለታችን የተነሳ ግን ለብዙዎች አስተማሪዎች መሆን በምንገባበት ሰዓት በሚገባን ሰዓት ለብዙዎች መትረፍ በሚገባን ሰዓት እንደገና የቃሉ ወተት ለእኛም ያስፈልገናል። ስለዚህ ከዚህ በኋላ ግን ይህ ሳይክል መሆን አለበት፣ መለወጥ አለበት። እያንዳንዳቸው እርግጠኛ እግዚአብሔር ይረድናል። ወደዚህ የመጣችሁ እኛ ደግሞ ቁጭ እንደምንማር ያንዳንዶቻችሁ ብዙዎችን እንደምታተርፉ እንደምታሳደጉ አምናለሁ። ከዚህ ቃል ጋር ያስፈልገናል ግን መጣበቅ ያስፈልገናል። ወደ ቀጣዩ ክፍል ሄዳለሁ። ወደ ጸሎት ኢየሱስ ለደቀ መዛሙርቱ ሲናገራቸው ምን አላቸው? ወደ ፈተና እንዳትገቡ ትጉና ጸልዩ። የኢየሱስን ሕይወትና አገልግሎት በምናይበት ሰዓት፣ እያንዳንዱ የሕይወቱን እንቅስቃሴ በምናይበት ሰዓት ከጸሎት ጋር የተገናኘ ነው። ብዙ ምሳሌዎችን መጥቀስ እንችላለን። ስለ ኢየሱስ ስናስብ ማለት ነው እንዲያገለግሉት ወይም ደግሞ የእሱን ስራ እንዲቀጡ የመረጣቸውን ሐዋርያቶቹን ከመምረጡ በፊት ሌሊቱን ሙሉ ሲጸልይ አደረ ይላል። አገልግሎቱን ከመጀመሩ በፊት 40 ቀንና 40 ሌሊት በምድረ በዳ በጾም በጸሎት አሳለፈ። ከዛም ፈታኝ መጥቶ እንዴት እንደፈተነው በእግዚአብሔር ቃል እንዴት እንዳሸነፈው ታያላችሁ። ማንኛውም የኢየሱስ ሕይወት እንቅስቃሴ በቀን ላይ ይጸልይ ነበር። ለብቻው ወደ ተራራ ወጥቶ ይጸልይ ነበር። በሌሊት ይጸልይ ነበር። ከሁሉም የአገልግሎት በፊት ትልቁን ስፍራ የያዘው ምንድን ነበር? የጸሎት ህይወቱ ነበር። እንግዲህ ከኢየሱስ የሚበልጥ ምንም ምሳሌ የለም። ኢየሱስ ወደ አባቱ ጸልዩ። የአባቱን ፈቃድ ማድረግ ከቻለበት ካስቻለው ትልቁ ዋና መሰረታዊ ነገር ምንድን ነበር? ሁል ጊዜ ከአምላኩና ከአባቱ ከእግዚአብሔር ጋር የማይቋረጥ ግንኙነት በጸሎት ስለነበረው የእግዚአብሔርን የአምላኩን ኃይል ለመቀበል አገልግሎቱ ለስራው ምንም አልተቸገረም። በኢየሱስ በህይወቱ ዘመን ውስጥ በነበረበት ዘመን ምሳሌ ትቶልን አለፈ። ኢየሱስ የእሱን ፈለግ የተከተሉትና የወንጌል የምስራች ያበሰሩልን ሐዋርያቶችን ስናይ በሐዋርያ ስራ ምዕራፍ 6:2 ጀምሮ ስናይ ምናሉ? በሐዋርያ ስራ ውስጥ አንድ የተነሳ ችግር ነበር። ከግሪክና ከአይሁድ ወገን የመጡ ከተለያዩ ቦታ ወደ አይሁድ የገቡ ከሌሎች ዜግነት የገቡ አይሁዳውያኖች አማኞች በቤተክርስቲያን ውስጥ በሚደረገው የማዕድ አገልግሎት ውስጥ ስለተበደሉ ማንጎራገር በጀመሩበት ሰዓት ላይ ይህ ጥያቄ ወደ ሐዋርያቱ መጣ እና ተበደልናሉ፣ ግሞ አይሁዶቹ ምናልባት እያዳሉ ለራሶቻቸው ሚስቶችና ልጆች የተሻለ የማዕድ አገልግሎት ሲሰጡ እነሱን በድላቸው ተበድለው ነበርና ኮምፕሌን መጣማት ነው ማጉረ ነው መጣና ምን ሆኗቸው? እኛ የእግዚአብሔርን ቃልና ጸሎትን ማገልገልን ትተን መብልና መጠጥ ላይ ልናተኩር የተገባ አይደለም። ስለዚህ ከእናንተ መካከል መንፈስ ቅዱስ የሞላባቸው የታመኑ የሚባሉ ሰዎች ምርስል ማሏቸው እና መንፈስ ቅዱስ በኃይል የሞላባቸው የሞላቸው ቤታቸው የታመሙ የተለወጡ ሰዎች እንደነ እስጢፋኖስ የመሳሰሉ ተመረጡና ሰባት ሰዎች መጡ ተሾሙለት ለማዳን አገልግሎት። እነሱ ግን እኛ ደም ላይ መጥቶት አለብን አሉ። ሐዋርያቶቹ ቃል ላይና ጸሎት ይታበቃና ጸሎት ማድረግ እና ትልቁ በቤተክርስቲያን ስፍራ የነበረው የእግዚአብሔር ቃልና የጸሎት አገልግሎት ነበር። ሐዋርያቱ ይጸልዩ ነበር። አብረው ሲጾሙ ሲጸልዩ መንፈስ ቅዱስ በኋላም ሳቀመ እያንዳንዷ ባለፉባት ቻለንጆች ውስጥ ሁሉ የእግዚአብሔር ፊት ይፈልጉ ነበር። ስለዚህ በኃይል በሕይወታቸው እግዚአብሔር አልፎ ለመስራት አልተቸገረ። ክርስትና ሌላ ምንም ፎርማ የለው፣ የእግዚአብሔር ቃል መብላት ነው፣ በእግዚአብሔር ፊት መጸለይ ነው። እግዚአብሔር የሚጸልይ ጀኔሬሽን፣ የሚጸልይ ቤተክርስቲያን፣ የእግዚአብሔርን ቃል የሚያነብ የሚያሰላስል የሚያጠና የሚያደርግን ህብረትን ካገኘ ትልቅ ነገር መስራት ይችላል። በእኛ ውስጥ ችን ከተማ ማግኘት መድረስ ይችላል። በእኛ ውስጥ ብዙ ህዝብ መድረስ ይችላል። የሚፈልገው ነገር ምን ነው? ምንድን ነው? የሚጸልይ ነው፣ ፊቱን የሚፈልግ ነው። ዛሬ ወገኖች ሆይ ከብዙ ነገሮች ይልቅ ለጸሎት ስፍራ ልንሰጥ ያስፈልጋል። ብንጸልይ የእግዚአብሔር ክብር በመካከላችን ይመጣል። ብንጸልይ እግዚአብሔር በግላችን በቤተክርስቲያናችን በአገራችን ለውጥ ያመጣል። ትልቅ ለውጥ ያመጣል። እግዚአብሔር ትልቅ ማድረጊያ ነው ጸሎት፣ ትልቅ መሳሪያ ነው ጸሎት። ክርስቲያኖች ወገኖች ሆይ ይህን መሳሪያ ማንሳው እንጸልይ። አንደኛው መልእክቴ ይሄ ነው፣ እንጸልይ። እግዚአብሔር የሚፈልገው የሚፈልግ አምላክ እንጸልይ። ስለ ራሳችን እንጸልይ፣ ስለ ልጆቻችን እንጸልይ፣ ስለ ቤተሰባችን እንጸልይ፣ ስለ ምድራችን መሪዎች እንጸልይ፣ ስለ ቅዱሳን እንጸልይ፣ ስላልዳኑ ሰዎች እንጸልይ፣ ስለ ዓለም ፖለቲካ እንጸልይ፣ ስለ ባለሥልጣኖች እንጸልይ። በእኛ ውስጥ እግዚአብሔር ያስቀመጠው ትልቅ መሳሪያ አለ፣ ጸሎት ይባላል። አንካረው አንካረው። ያለ ጸሎት የትም አንደርስም። ሳንጸልይ መንፈሳዊ መሆን አንችልም። ሳንጸልይ በረከት ወደ በረከት አንገባም። የጸለዩ ሰዎች ናቸው የተሻገሩ፣ የጸለዩ ሰዎች ናቸው ያሻገሩ። ሙሴ ለአርባ ቀን ለአርባ ሌሊት በእግዚአብሔር ፊት ነበር የሚያሳልፈው እና ከእግዚአብሔር ፕሬዘንስ ጋር አብሮ ከመሆኑ የተነሳ ሙሴ ወደ ሕዝቡ ዘንድ ሲወርድ ማየት አንችልም፣ ፊትን ሸፍን እስከሚል የእግዚአብሔር ክብር በእርሱ ላይ አልፎ በሰውነቱ በቆዳ እንኳን ያብረቀርቅ ነበር። የእግዚአብሔር ክብር ዩሲ የሚጸልዩ ሰዎች ፊታቸው እንኳን ያስታውቃል፣ ያብረቀርቃል። ይሄ ሽፍን የሆነ ደግሞ የሆነ እውነተኛ የሆነ ሰው እውነተኛ የሆነ ከውስጥ የመለጨ ደስታን የተሞሉ ናቸው። ተስፋን ይሰጣሉ። የሚጸልዩ ሰዎች ተስፋን ስለተሞሉ ያልፋሉ፣ ያሳልፋሉ። የሚጸልዩ ሰዎች እንጸልይ። ቅዱሳን በቀን እንጸልይ፣ በሌሊት እንጸልይ፣ በጊዜው እንጸልይ፣ ባለ ጊዜው እንጸልይ፣ እንጸልይ። የሚጸልይ ትውልድ ያስፈልጋል። እንደ አንድ ታናሽ ወንድም መካከላችሁ ጸልዩ ላችኋለሁ። የሚጸልይ ያለው እንጸልይ። ስለ ቤተክርስቲያናችን ስለ ወንድሞቻችን ስለ እህቶቻችን እንጸልይ። ይህ ሳይክል መሰበር አለበት። እግዚአብሔር ይህን ተራራ መዝሙር ይበቃቸዋል ብሏል። አሁን የለውጥ ጊዜ ነው። አሁን የበረከት ጊዜ ነው። አሁን የስራ ጊዜ ነው። አሁን የድል ጊዜ ነው። እግዚአብሔር ለእስራኤል የተናገረውን ተስፋ የሚፈጽም ለእኛ በዘመናችን እግዚአብሔር የገባውን ተስፋ የሚፈጽምበት ሰዓት ነው። ከዚህ ሰዓት ጋር እንገናኝ ዘንድ መንገዱ አንድ ነው። እንጸልይ። በቤት እንጸልይ፣ በመንገድ እንጸልይ፣ በመኪና ውስጥ ነው እንጸልይ፣ በስራ ቦታ እንጸልይ። የማያቋርጥ ግንኙነት ከአምላካችን ጋር ያን ህይወት በበረከት ይሞላል። ህይወት በእርካታ ይሞላል። ህይወት በተስፋ ይሞላል። ህይወታችን በድል ይሞላል። ህይወታችን ተፈወሰ። የያዝነው የጨበጠው ነገር የተፈወሰ፣ ኑሯችን የተፈወሰ፣ ጤንነታችን የተፈወሰ፣ አካላችን በነፍሳችን በረከትና ተድላ ይሆናል። የሚጸልዩ ሰዎች የመንግስተ ሰማያትን ክብር በዚህ ተለቀለም ተጀምራሉ። መንግስተ ሰማያትን ልዩ የሚያደርገው ከእግዚአብሔር ጋር የመሆናችን ነገር ነው እና አሁንም በምድር ሳለን ይህ እድል ተሰጥቷል። ሮ ጸሎት ነው። በጸሎት ስንገሰግ ስንገባ የእግዚአብሔር መገኝ በእኛ ሲሆን ወገኖች ሆይ እጅግ ልዩ ነገር ነው የሚሆነው። ክርስትና ያለ ጸሎት አልኖረም። ክርስትና ያለ ጸሎትም አልቀጠልም፣ አይቀጥልም። ምንም ሌላ ፎርሙላ የለው። መንፈሳዊነት ምንም ሰው ቢጭንባችሁ አይመጣም። በብዙ ትንቢት አይመጣም፣ ግን በጉስበው መውደድ ይመጣል። ፊቱን በመፈለግ ይመጣል። በእሱ በመነካት ይመጣል። ልዩ የሚያደርግን ጌታ መፈለጋቸውን እንጸልይ። ሌላው አምስተኛው ነገር ስለ መንጻት ተነጋግረናል። ባለኝነታችን ስለመለየት አብረምኑ መጽ ስለማወቅ ተነጋግረናል። ስለ እግዚአብሔር ቃል አስፈላጊነትና ስለ መጸለይ ተነጋግረናል። አሁን ደግሞ ስለ መንፈስ ቅዱስ ነው። ሐዋርያት 1:8 ላይ የእግዚአብሔር ቃል ሲናገር ኃይልን እስክምትቀበሉ ድረስ በኢየሩሳሌም ቆዩ አላቸው ጌታ ኢየሱስ ለሐዋርያቱ ከማረቁ በፊት ማለት ነው። በኢየሩሳሌም ቆዩ። ኃይልን በተቀበላችሁ ጊዜ በይሁዳም፣ በሰማርያም፣ በኢየሩሳሌም፣ በዓለም ዙሪያ ሁሉ ምስክሮች ትሆናላችሁ አላቸው። ያለ መንፈስ ቅዱስ ኃይል የጌታን ሕይወት የመሰከረ ያለ መንፈስ ቅዱስ ኃይል የወንጌልን ቃል ያበሰረ ማንም የለም። ያለ መንፈስ ቅዱስ ኃይል ቤተክርስቲያን እንደ ቤተክርስቲያን ሆና መቀጠል አትችልም። ያለ መንፈስ ቅዱስ ኃይል አምልኮ አይሆንም፣ ስርዓት እንጂ። መንፈስ ቅዱስ ያስፈልጋል። ኢየሱስ በመንፈስ ቅዱስ ተጠምቋል፣ በኃይል ተጠምቋል። በዮሐንስ ጥምቀት ጊዜ መንፈስ ቅዱስ ከላይ ከሰማይ ወርዶበታል። በእርግባት መምሳል ለሐዋርያቱ ያላቸው ነው። ጠብቁ፣ ይህን ተስፋ አትንቀሳቀሱ። ሳትሞሉ ምን ታደርጋላችሁ? ምክንያቱም ወጃችን ከደምና ከስጋ ጋር አይደለም፣ ከዚህ ዓለም ኃይላት፣ ከዚህ ዓለም ልጆች ጋር፣ ከዚህ ዓለም ሲስተም ጋር፣ ከዚህ ዓለም ስርዓት ጋር፣ ከጨለማው ኃይላት ጋር ተናጥቀን ነው የእግዚአብሔር መንግስት የምንወርሰው። ኢየሱስ በመስቀል ላይ ትልቁን ስራ ቢሰራንም ሰርቶ ብቻ አይደለም፣ የእሱን አገልግሎት እንድንቀጥል ትልቁን ነገር ሰጥቶ ይሏል። ይህም ደግሞ የመንፈስ ቅዱስ ተስፋ ነው። እያንዳንዳችን ህይወታችን እለት እለት በመንፈስ ቅዱስ ሊሞላ ያስፈልጋል። ለዛ ደግሞ ምንም ፎርሙላ የለም። መራም ማንም የተጠማ ቢኖር አለ ጌታ ኢየሱስ ወደ እኔ ይምጣ። መጽሐፍ እንደሚልም የህይወት ምንጭ ወንዝ ውሃ ከሆዱ ይፈልቃል። ይህንንም ደግሞ በእርሱ የሚያምኑት ሊቀበሉ ስላሉት ስለ መንፈስ ቅዱስ ተናገረ ይላል በዮሐንስ 9:37 ባነሳሳት ቆጥሮና ምዕራፍ ነው እና አላቸው። ለዛ መጠማት ነው፣ መጠማት ያስፈልጋል። ያልተጠማ ሰው ሊሞላ ያስፈልግም። ሐዋርያው ምን አላቸው? በኤፌሶን 5:18 ላይ መንፈስ ይሞላባችሁ እንጂ በወይን ጠጅ አትስከሩ። ልንሞላ የሚያስፈልገን ቅዱስን መንፈስ ነው። ለዛም ይመስለኛል ዳዊት በወደቀበት ሰዓት የለመነው ልመና ቢኖር መንግስትን አትውሰድብኝ አይደለም፣ ስልጣኔን አይደለም፣ ሀብቴን ንብረት ብዙ ነገር ነበረው፣ ቅዱሱ መንፈስህን ከኔ አትውሰድብኝ አለ መዝሙር 50 ከመንፈስስ ወደ ይላሉ ቅዱስ መንፈስ አትወሰድም። መንፈስ ቅዱስ ያስፈልግናል። መንፈስ ቅዱስን የተሞሉ ሰዎች፣ መንፈስ ቅዱስን የሚሰሙ ሰዎች፣ በመንፈስ ቅዱስ ህይወታቸው የተቃኘ የተለወጠ ሰዎች አይኖቻቸው ሁልጊዜም ኢየሱስ ላይ ይሆናሉ። መንፈስ ቅዱስ ያ የእውነት መንፈስ በመጣ ግን አለ ኢየሱስ ስለ እኔ ይመሰክራል፣ እኔን ያሳየኛል ያለው መንፈስ ቅዱስ የተሞላ ሰው የሚያወራው ስለ ኢየሱስ ነው። የሚኖረው ስለ ኢየሱስ ነው። የሚያደርገው ነገር ከኢየሱስ ጋር የተገናኘ ነው። የኢየሱስን ህይወትና ኢየሱስን መንገድ ለመኖር ካስፈለገ ቅዱስ መንፈስ ህይወታችን ሊገዛ ያስፈልጋል። ታውቃላችሁ፣ በዚህ ዘመን ቤተክርስቲያን እንደ ቤተክርስቲያን የክርስቶስ ብርሃን ልትሆን ሲገባ፣ በጨለማ ላለው ማብራት ሲገባት፣ የጌታን ህይወት ማካፈል ሲገባት፣ ያን መስጠት ያልቻለበት ትልቁ ለመድከማችን ምክንያት መንፈስ ቅዱስን ህይወታችን መግፋታችን ነው። መንፈስ ቅዱስ አለመናፈቃችን ነው። መንፈስ ቅዱስን አለማስቀደማችን ነው። ለመንፈስ ቅዱስ ስፍራ አለመስጠታችን ነው። መንፈስ ቅዱስን ያልተሞላ ህይወት ክርስቶስን መግለጥ፣ ክርስቶስን መኖር፣ ክርስቶስን ማየትና ማሳየት ስለማይችል ምን አይነት ባህሪ ያለው ሲምፕተሞች አሉት፣ ምልክቶች አሉት። ልክ እንደ በሽታ ማለት ነው። ከሳሽ ነው፣ ተከሳሽ ነው። በሐሜት የተሞላ ህይወት ነው። ይሄ የስጋ ፍሬ መንፈስ ቅዱስ የሌለበት ህይወት ነው። ታውቃላችሁ፣ እኔ ሌላውን ከመባረክ፣ ሌላውን ከማበረታታት፣ ሌላውን ወደ መልካም መንገድ ከመምራት ይልቅ ህይወቴ ክፉን ብቻ የማይ በክፉ ነገር ከተሞላ መንፈስ ቅዱስ ህይወቴ እንደጎደለ ነው ማለት። ምክንያቱም ያ የእውነት መንፈስ በመጣበት ጊዜ ሁል ጊዜ የሚገልጠው የኢየሱስ ህይወት። ኢየሱስ ምንድን ነው? ፍቅር ነው። ኢየሱስ ሰላም ነው። በኢየሱስ ውስጥ ተስፋ የሚሰጠው ለሰዎች ድልን ነው የሚሰጠው። ስለዚህ ይህ የሞተውን ከሞትም የተነሳውን የክርስቶስን ብርሃን እንድናበራ የእሱ ህይወት በእኛ ህይወት እንዲገለጥ ካስፈለገ በዮሐንስ 12 24 ላይ እንደተነገረው የስንዴ ቅንጣት ካልሞተች ፍሬን ልታፈራ አይቻላትም እንዳለው ኢየሱስ፣ እኛ ሞትን፣ የእኛ ባህሪ፣ የእኛ ካራክተር፣ የእኛ አመለካከት ሞቶ የጌታ ጠፍቶ የጌታ ህይወት እንደ እግዚአብሔር ቀርቦ እንዲወጣ ካስፈለገ ህይወታችን መንፈስ ቅዱስ ሙሉ በሙሉ ሊቆጣጠረው ያስፈልጋል። ምን ያህል ትናፍቁታላችሁ? ምን ያህል ትጠማላችሁ? ከምንም ነገር በላይ መንፈስ ቅዱስ ልናፍቅ ይገባል። ህይወት ነው። ህይወትን የሚሰጥ መንፈስ ነው። ድልን የሚሰጥ መንፈስ ነው። የሚያበረታ መንፈስ ነው። የሰላም መንፈስ ነው። ኃይልን የሚሰጥ መንፈስ ነው። መንፈስ ቅዱስን የተሞሉ ሰዎች በእግዚአብሔር ቃል እውነት መሰረት ሆነው የእግዚአብሔርን ስራ ይሰራሉ። አባቶቻችን ሰማዕት እስከ መሆን የደረሱት፣ አባቶቻችን ድንቅና ታምራት ያደረጉት፣ አባቶቻችን መናፍስቶችን ያወጡት፣ አባቶቻችን ወንጌልን ያበሰሩት በመንፈስ ቅዱስ ኃይል ነው። ቤተክርስቲያን ተልእኮዋን በዘመናት መካከል የተወጣችው በመንፈስ ቅዱስ ኃይልና ጉልበት፣ መንፈስ ቅዱስን በተወችበት ሰዓት፣ መንፈስ ቅዱስን ባገለችበት ሰዓት፣ በመንፈስ ቅዱስ ፈንታ የስጋ ሀሳብ፣ የስጋ አመለካከት፣ የሰው እውቀት በእግዚአብሔር ቤተ መቅደስ ላይ መድረክ ላይ ሲነግስ፣ ያኔ ድርቀት መጣ፣ ያኔ ውድቀት መጣ። ወገኖች፣ አሁን ወደ መንፈስ ቅዱስ ልንመለስ ያስፈልጋል። ወደ መንፈሱ ልንመለስ ያስፈልጋል። እንጋብዘው፣ ወደ ህይወታችን እንጠባው። እሱ ሊሞላን ይፈልጋል፣ ሊቆጣጠረን ይፈልጋል፣ ሊመራን ይፈልጋል፣ ሊቀይረን ይፈልጋል፣ ሊገልጥልን ይፈልጋል፣ ህይወቱን በእኛ ውስጥ ሊገልጥ ይፈልጋል። ለዚህ ነው በደር የምኖረው። ኦ አመለካከታችን በመንፈስ ቅዱስ ኃይል ሲሞላ፣ አስተሳሰባችን እሱ ሲገዛው፣ ነፍሳችን፣ መንፈሳችን፣ ሁለንተናችን፣ ስጋችን ለእርሱ ስራ ሲቀረስ፣ ህይወታችን እሱን ብቻ እሱን ሲሸት፣ ምን ያህል በረከት ሆን ነበር? ምን ያህል የኢየሱስ ህይወት በእኛ በተገለጠ ነበር? ምን ያህል ብዙዎች ወደ እግዚአብሔር ህይወት በመጡ ነበር? ግን የተገላቢቶች ሆኖ በህይወታችን ብዙዎች ተሰናከሉ፣ ብዙዎች ተጎዱ። መንፈስ ቅዱስ ከኛ አርቆ መንፈስ ቅዱስን ስላላቀረብ በስጋችን እየሄድን ማለት ነው። ስለዚህ ወደ እግዚአብሔር በረከትና ተስፋ እንድንገባ ምን ያስፈልግናል? መንፈስ ቅዱስ መጠማት ያስፈልግናል። እኔ ለቤተክርስቲያን መልእክት አለኝ። መልእክቴም አንድና አንድ ነው። እግዚአብሔር ይህ ሳይክል ይህ የድግግሞሽ ህይወት በቃ ይላል። ከጌታ የተቀበልኩት መልእክት ነው። ብፁዕና በሰለ በዳፊ ስለነበርኩበት ለህዝቤ አቅርቢያለሁ መልእክት ለራሴ ጨምሮ ማለት ነው። ይህ ሳይክል በቃ አሁን የእግዚአብሔር ስራ የምንሰራበት ሰዓት ነው። አሁን ጌታ በእኛ ውስጥ ማድረግ የሚፈልገው ነገር የሚያደርግበት ጊዜ ነው። ለዚህ መዘጋጀት አለብን። እንዴት እንዘጋጅ? እንንጻ። እንዴት እንዘጋጅ? ከማይሆን ከጠማማ ጓደኝነት፣ ከማይመች ጓደኝነት ራሳችን እናርቅ። እንዴት እንዘጋጅ? እግዚአብሔር ቃሉን እንለው፣ ቃሉን እናሰባስበው፣ ቃሉን እናቀር፣ ቃሉን እንለው። እንዴት እንዘጋጅ? እንጸልይ። በምን ኃይል? በመንፈስ ቅዱስ ኃይል፣ እሱን በመሞላት ያን ጊዜ እናበራለን። የጌታን ህይወት ክብር ለእግዚአብሔር ይሁን። ስለዚህ በሚኖሩን ቀናቶች ሁሉ እሱን በጸሎትም ስናሳልፍ የእግዚአብሔር ፊት ስንፈልግ በእነዚህ ሀሳቦች የምንፈልግ አበረታታችኋለሁ። ራሳችን እያነጻን እያየን በጌታ ቃልና መንፈስ እየመረመር እየጸለይ ፊቱ እየፈለግ ስለ ቤተ ክርስቲያናችን፣ ስለ ራሳችን ህይወት፣ ስለ ቤተሰቦቻችን፣ ስለ ምድራችን እንጸልይ። እግዚአብሔር ተናቀ ያደርጋል። ተራራውን መዞር በቃ ቁመን እንጸልይ። ሄደን ፍሬ እንድናፈራ ፍሬያችንም ለዘላለም እንዲኖር ጌታ ይፈልጋል። የሚሻገር ፍሬ፣ ለትውልድ የሚተርፍ ፍሬ እግዚአብሔር ሊሰራ ይፈልጋል። እህቴ፣ እግዚአብሔር ከአንቺ ጋር፣ እግዚአብሔር ከአንተ ጋር ጉዳይ አለው። በአጋጣሚ ዘር አልመጣህም፣ በአጋጣሚ ዘር አልመጣሽም። እግዚአብሔር ለአንተ፣ እግዚአብሔር ለአንቺ መልእክት ስላለ ነው። እግዚአብሔር በአንተ፣ እግዚአብሔር በአንቺ ውስጥ መስራት ስለፈለገ ነው። እግዚአብሔር አንተን፣ እግዚአብሔር አንቺን ሊባርክ ስለወደደ ነው። እግዚአብሔር በአንቺ፣ እግዚአብሔር በአንተ ትልቅ ትልቅ ነገር የመስራት ዓላማ ስላለ ነው። ይህ እግዚአብሔር የሚናገረው ቃል ነው። የእግዚአብሔር መልእክት ነው የምትወጣችሁ። ቦታችን ልናነጻ ያስፈልጋል። ልንጸልይ ያስፈልጋል። ከማይሆን ጓደኛ ልንርቅ ይገባል። ፊቱን ልንፈልገው ያስፈልጋል። ቃሉ ልንሞላ ያስፈልጋል። መንፈሱ ልንጠማ ያስፈልጋል። ያን ጊዜ እስራኤል ለእስራኤል እግዚአብሔር ከተናገረውን ነገር ሁሉ ተፈጸመ እንጂ አንዳች እንኳን አልቀረም የተባለው ተስፋ በሕይወታችን ይከናወናል። ምንድነው እግዚአብሔር ተናገራችሁ? አሳለፋችሁ ዓመታቶች ምንድነው እግዚአብሔር በቃሉ ውስጥ የሰጣችሁ ተስፋ? ምንድነው በውስጣችሁ ያለው ቪዥን? ለምን ተዳፈረ? ለምን አልወጣ? ወገኖቹ ይህን ጸልይ፣ ወገኖቹ ይህን ፈልግ ፊቱን፣ ወገኖቹ ሕይወታችንን አንጻ፣ ወገኖቼ ሆይ ቅዱስ ቃሉን አስቀድም፣ ወገኖቼ ሆይ መንፈሱን እንሞላ። ኦ የክብር መንፈስ፣ የኃይል መንፈስ፣ የጥበብ መንፈስ፣ ራስን የመግዛት መንፈስ፣ የእግዚአብሔር መንፈስ፣ የኃይል መንፈስ፣ የብርታት መንፈስ ና ጌታ ሆይ ና ፈቃድ ና በሕይወታችን ና በመንገዳችን። እግዚአብሔር ያላንተ ብዙ ደክመናል፣ ያላንተ ብዙ ከስረናል። አሁን ግን የምናፈራበት ዘመን እንዲሆን እጸልያለሁ። ይህ ሳይክል እግዚአብሔር አበቃ በልሃል ራካንቶ ሳብራዶ ሳብራዶ ባለማንቱፋ ይህ ሳይክል ተቆረጠ፣ በቃችሁ፣ ይህን ተራራ መዞር ብለሃል። እግዚአብሔር ፍሬንድ ና ፍራ ትፈልጋለህ። ፍቃድህ ነው እግዚአብሔር፣ ሀሳብህ ነው እግዚአብሔር። አባቶ በጌታ በኢየሱስ ክርስቶስ ይህ የሰማነው የህይወት ቃል እንደ በህል ቅሩ እንዲከተል እንጸልያለሁ። ይህ ቃል እግዚአብሔር ከአፌ የወጣው ቃል የምሻውን ሳይፈጽም በከንቱ አይመለስም እንዳልክ ከአፍህ የወጣው የአንተ ድምፅ የአንተ ቃል ዛሬ በእኔና በወገኖች የተዘራው የህይወት ቃል የሚሻውን ሳይፈጽም በከንቱ እንዳይመለስን እጸልያለሁ። በእውነት ፍሬ እንዲያፈራ እጸልያለሁ። ለፍርድ እንዳይሆንብን እጸልያለሁ። ለውጥ ይጀምር ከሳፍና ጀምሩ። በጌታ ኢየሱስ ክርስቶስም የጸሎትን መንፈስ በመካከላችን አፍስስ። አንተን የመፈለግ መንፈስ በመካከላችን አፍስስ። እግዚአብሔር ዘላለም አምላክና አባት ለቃልህ የሚራብን ህይወት ስጥ። ቃልህ እንደ ቤርያ ሰዎች ቀንና ሌት በልበ ሙሉነት በማስተዋል የሚመረምር የሚፈልግ ልብን ስጥ። እግዚአብሔር ዘላለም አምላክና አባት ከመልካም ካልሆነ ባልንጀርነት፣ ከክፉ ከሆነ መንገድ ሁሉ መልሰን ጠብቀን። የዘላለም አምላክና አባት እግዚአብሔር በእውነት አንተ ለእስራኤል ከተናገርከው ነገር ሁሉ ተፈጸመ እንጂ አንዳች እንዳልቀረ በቤቶች ላይ በወንድሞች ላይ ከተናገርከው ነገር አንዳች እንኳን እንዳይቀር ሁሉ እንዲፈጸም እጸልያለሁ። ታላቅ ነገርን አውጣ፣ መልካም ነገርን አውጣ። እግዚአብሔር ሆይ አስብ፣ ይችን ቤተክርስቲያን፣ ይህ ህዝብን አስብ፣ ምድራችን አስብ፣ መሪዎቻችን አስብ። እግዚአብሔር ዘላለም አምላክና አባት አንተ የጀመርከው መልካሙ ስራ ይቀጥል። ከሰሜን እስከ ጨብሩ እስከ ደቡብ ከምስራቅ እስከ ምዕራብ እግዚአብሔር የዘላለም አምላክና አባቴ ለምድራችን ለኢትዮጵያ የገባው ተስፋ ይፈጸም ይፈጸም። እጆቻችን ተስማምተን ወደ ሰማይ አምላክ ወደ አንተ እግዚአብሔር እንዘረጋለን። የመታረስ ዘመን ይሁን፣ የለውጥ ዘመን ይሁን፣ የምህረት ዘመን ይሁን፣ የመውጣት ዘመን ይሁን፣ እግዚአብሔር የመለወጥ ዘመን ይሁን፣ እግዚአብሔር የበረከት ዘመን ይሁን። ይብቃ እግዚአብሔር ስደት፣ ይብቃ እግዚአብሔር ግጭት፣ ይብቃ ጦርነት፣ ይብቃ ረሃብ። እግዚአብሔር በአየሩ ላይ እግዚአብሔር አንተ ውጣ፣ ለምድራችን ሰላምን ስጥ። እግዚአብሔር በእውነት ክፉን ገልብጠው፣ ጨለማው ይመታ። ራካንቶ ሳፕላሪ ባናማትባ የክፎችን ሀሳብ ገልብጥ እግዚአብሔር፣ የክፎች ምግር ይገልብጥ፣ የክፎች ገበታ ይገልብጥ። እግዚአብሔር የአንተ መንፈስ በምድራችን አየር ላይ እንዲገዛ እንጸልያለን። ቤተ መንግስቱ እንድትቆጣጠር፣ ባለስልጣኖች እንድትቆጣጠሩ፣ የእምነት አባቶቻችን እንድትቆጣጠር፣ መንፈስ ቅዱስ አርክብ እንድትገባ፣ ስራ እንድትሰራ፣ ከላይ እስከታች ከታላቅ እስከታናሽ ሁሉም ህዝብ እግዚአብሔር በእውነት የኢትዮጵያ አንተን የሚፈልግበት ጊዜ እንዲሆን እንጸልያለን። ብዙዎች ደግሞ በወንጌል እውነትና ኃይል ነፃ እንዲወጡ፣ ሰንሰለቶች እንዲበጣጠሱ፣ ብዙዎች አንተን እንዲያውቁ፣ የመዳን ጊዜ እንዲሆን፣ የድል ጊዜ እንዲሆን እንጸልያለን። የበረከት ጊዜ እንዲሆን እንጸልያለን። የመጽናናት ዘመን ይሁን፣ የተስፋ ዘመን ይሁን፣ የብርሃን ዘመን ይሁን ለምድራችን። እግዚአብሔር ራሽካንቶ ሳክላዶ ስፍራ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን እንዳለ አሁንም ለምድራችን ተስፋ አንተ ብቻ ነህ። እግዚአብሔር አንተ ብቻ ነህ። አይኖቻችን ወደ አንተ ናቸው። አንተን ተስፋ እናደርጋለን። መጽናናት ለምድራችን፣ ተስፋ ለምድራችን፣ ፈውስ ለምድራችን፣ ነፃነት ለምድራችን፣ እግዚአብሔር በረከት ለምድራችን ይለቅ። የሰማይ አምላክ እግዚአብሔር አየሩን ፈውስ፣ ምድሪቱን ፈውስ፣ ወንዞችን ፈውስ፣ ተራራዎችን ፈውስ፣ ህዝቡን ፈውስ፣ ቤተክርስቲያንን ፈውስ፣ እግዚአብሔር ቅዱሳን ህዝብን ፈውስ። አንተን ያላወቁ የህይወትን ቃል እንዳያውቁ እግዚአብሔር በእውነት የዘላለም አምላክና አባቶች ከጨለማው ስራቱን ነፃ እንድታወጣቸው ወንጌል በኃይልና በስልጣን እንዲወጥ በኢየሱስ ስም እንጸልያለሁ። እግዚአብሔር የዘላለም አምላክና አባቶች የወንጌልን ችቦ ይዘው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሚወጡ ወንዶችና ሴቶች ልጆችን እንድትባርካቸው በቃል የታጠቁ በመንፈስ እየተሞሉ በአንተ ሰዓት የተሞሉ ነበልባል እንድታረጋቸው ሰዓት እንድታረጋቸው እንደ ቃል እግዚአብሔር አብርሃቸው እንድትወጣ አብርሃቸው እንድትሰራ እንደ ቃል እግዚአብሔር ለምናሃለን። እኛም ባስቀመጥከን ስፍራ ባለንበት ስፍራ እግዚአብሔር ባለንበት ቦታ የህይወትን ብርሃን እንድናበራ እርዳን። እግዚአብሔር ሆይ የአንተ መልእክተኞች ነን፣ የአንተ አምባሳደሮች ነን፣ ሰማያዊ ተስፋ ተካፋዮች ነን። የህይወት ቃል በእኛ ውስጥ አለ፣ ተስፋ በእኛ ውስጥ አለ። እግዚአብሔር ወንጌል በእኛ ውስጥ አለ። ወንጌል በእኛ ዘመን ይሁት፣ ወንጌል በእኛ ህይወት ይሁት፣ ወንጌል በእኛ ትውልድ ይሁት። እግዚአብሔር ተጠቀምብን፣ ሰጠን ራሳችን። እግዚአብሔር ህይወታችን ግዛው፣ አንጻን፣ ቀድስንብን፣ ተጠቀምብን። እግዚአብሔር በእውነት እነዚህ ወንድሞችና እህቶች በኃይል የሚሰሩ በጸሎት የበረቱ በቃል እየተሞሉ በመንፈስ የታጠቁ መንፈስን የሚሰሙ መንፈስን የሚያደምጡ በመንፈስን የተቀየሩ በመንፈስ የተለወጡ በመንፈስ የሚመሩ በመንፈስ የሚወጡ የሚገቡ እንዲሆኑ ጸልያለሁ። በእውነት የስጋው ዘመን የስጋው ፍሬ በቃ ይህ ሳይክል በጌታ ኢየሱስ ክርስቶስ በቃ ውጃለሁ። በቃ ይቆረጥ፣ ከህይወታችን በቃ ከቤት ስራችን ይቆረጥ። እግዚአብሔር በኢየሱስ ቆረጥ ነው ይቆረጥ። ተስማማን። እግዚአብሔር በአንድነት በአንድ መንፈስ ልንሰራ፣ ልናመልክ፣ ልናከብር፣ ልናገለግል በሰጠን ዘመንና ጊዜ ሁሉ የአንተ ፈቃድ በእኛ ውስጥ እንዲቀጥል እንዲፈጸም ተስማማን። ይሄው ሰጠን። እግዚአብሔር ህይወታችን ለአንተ ሰጠን፣ ቤተክርስቲያናችን ለአንተ ሰጠን፣ ቅዱሳን ህዝብ ለአንተ ሰጠን። እንፈልግሃለን እግዚአብሔር፣ በጸሎት እንፈልግሃለን፣ በጾም እንፈልግሃለን፣ ፊትን እንፈልጋለን። አንተም ደግሞ በእውነት ከፈለጋችሁ ትገኝላችኋለሁ እንዳልክ ስለምትገኝልን አመሰግናለሁ። ታላቅ ነገር ስለሚሆን አመሰግናለሁ። የቀደሙን ነገር የሚያሰርሳ መልካም ነገር ስለሚወጣ አመሰግናለሁ። ጌታ ሆይ አይኖቻችንን ስለነካ ተመስገን። ከእንግዲህ እግዚአብሔር አይኖቻችን በፍቅር ስለሚያዩ አንተ እንደሚያይ ስለሚያዩ ልባችን ትሁት ስለምታደርገው ከእኔ የተማሩ እኔ በልቤ እየሁ ትሁት የውሃም ነኝና እንዳልክ ከአንተ የምንማርበት ጊዜ ስለሆነ አመሰግናለሁ። እያንዳንዱ እግዚአብሔር ሆይ ማንም አምላክ ነው ክሎስ ማስተማር እስከሚያስፈልገው ድረስ በፊት የሚቀርበት ጊዜ ስለሆነ አመሰግናለሁ። በእውነት እግዚአብሔር ዘላለም አምላክና አባት ሆይ ሰው ከእንቅልፉ እንደሚነቃ ከወደቅንበት ከሳትንበት ሁሉ እያንዳንዳችን በኢየሱስ ስም አሁን እንቃል። እግዚአብሔር ዘላለም አምላክና አባት ሆይ ሰንሰለቶቹ ሊቆረጡ በኢየሱስ ክርስቶስ ስም እንጸልያለሁ። ቃልህ ያውና ዘላለም ነው። አሁን ፈውስ ለሚያስፈልጋቸው በነፍስ በስጋቸው ፈውስ ይሁን። ስምህ ፈዋሽ ነው። በጌታ ኢየሱስ ክርስቶስ በሽታ ይነቃቃል፣ በሽታ ይነቃቃል፣ ደዌ ይነቃቃል። እግዚአብሔር ሆይ መጽናናት ለሚያስፈልጋቸው መጽናናት ይሁን። መንፈስህ መንካት መነካት ለሚያስፈልጋቸው አሁን ጌታ ሆይ ይንካቸው፣ አሁን ይንካቸው። ደ አሁን እለት ጌታ ሆይ አሁን አሁን ራካንቶሳ ብራባባባጥቶ አሁን ዳስስ ጌታ ሆይ ዳስ መንፈስ ቅዱስ ዳስ ለፍለፍለፍለፍ ማጽናናት ለሚያስፈልጋቸው የልባቸው የውስጣቸው ጌታ ታውቃለህ፣ በምን እንደመጡ ታውቃለህ። አሁን ንካቸው እግዚአብሔር፣ አሁን ዳሳቸው፣ አሁን መንፈስ ይለፍ።